የዮሐንስ ራእይ ምዕራፍ 6 ከዚህ በኋላ በጉ ከሰባቱ ማኅተሞች የመጀመሪያውን ሲከፍት አየሁ። ከአራቱ እንስሶች አንዱ እንደ ነጎድጓድ በሚያስገመግም ድምፅ ና ሲል ሰማሁ። እነሆ ነጭ ፈረስ አየሁ። በፈረሱ ላይ የተቀመጠው ቀስት ይዞ ነበር፣ አክሊልም ተሰጠው። ድል ነሺ ሆኖ ከድል ወደ ድል ለመሄድ ወጣ። በጉ ሁለተኛውን ማኅተም በከፈተ ጊዜ ሁለተኛው እንስሳ ና ሲል ሰማሁ። ሌላ ደማቅ ቀይ ፈረስ ወጣ። በፈረሱ ላይ ለተቀመጠው ሰላምን ከምድር እንዲያስወግድና ሰዎች እርስ በርሳቸው እንዲተላለቁ ለማድረግ ሥልጣን ተሰጠው፣ ትልቅ ሰይፍም ተሰጠው። ሦስተኛውንም ማኅተም በፈታ ጊዜ ሦስተኛው እንስሳ ና ሲል ሰማሁ። እነሆ ጥቁር ፈረስ አየሁ። በፈረሱ ላይ የተቀመጠው ሚዛን በእጁ ይዞ ነበር። ድምፅ ከአራቱ እንስሶች መካከል የመጣ መሰለኝ። ይህ ድምፅ አንድ እርቦ ስንዴ በአንድ ቀን ደሞዝ፣ ሦስት እርቦ ገብስ በአንድ ቀን ደሞዝ ይሁን፣ ዘይትንና ወይንን ግን አትጉዳ ሲል ሰማሁ። አራተኛውን ማኅተም በከፈተ ጊዜ የአራተኛውን እንስሳ ድምፅ ና ሲል ሰማሁ። እነሆ ግራጫ ፈረስ አየሁ። በፈረሱ ላይ የተቀመጠው ስሙ ሞት ይባል ነበር፣ ሲኦልም ይከተለው ነበር። ሞትና ሲኦልም የምድርን አንድ አራተኛ እጅ በጦርነት፣ በራብ፣ በብርቱ በሽታ፣ በምድር አራዊት እንዲገደሉ ሥልጣን ተሰጣቸው። አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ሰጡትም ምስክርነት የተገደሉትን ሰዎች ነፍሶች ከመሠዊያው በታች አየሁ። እነርሱ በታላቅ ድምፅ ቅዱስና እውነተኛ የሁሉም በላይ የሆንህ ጌታ ሆይ፣ በምድር ባሉት ሰዎች ላይ የማትፈርደውና ስለ ደማችንም የማትበቀለው እስከ መቼ ነው እያሉ ጮኹ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደ እነርሱ ገና የሚገደሉ እንደ እነርሱ አገልጋዮች የሆኑ ጓደኞቻቸውና የወንድሞቻቸው ቁጥር እስኪሞላ ድረስ ጥቂት ጊዜ አርፈው እንዲቆዩ ተነገራቸው። ከዚህ በኋላ በጉ ስድስተኛውን ማኅተም በከፈተ ጊዜ ይህን አየሁ። እነሆ ታላቅ የምድር መናወጥ ሆነ። ፀሐይ እንደ ጥቁር ልብስ ጠቆረች፣ ጨረቃም በሙሉ እንደ ደም ቀላች። ብርቱ ነፋስ የበለስን ዛፍ ሲያወዛውዝ ያልበሰለው ፍሬ ከዛፉ ላይ እንደሚረግፍ የሰማይ ኮከቦችም ረገፉ። ሰማይም እንደ ብራና ተጠቅልሎ ተወገደ። ተራራዎችና ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድር ነገሥታት፣ ገዢዎች፣ የጦር አለቆች፣ ሀብታሞች፣ ኃይለኞች፣ አገልጋዮችና ጌቶችም ሁሉ በዋሻዎችና በተራራዎች አለቶች ውስጥ ተሸሸጉ። ተራራዎችንና አለቶችንም በላያችን ውደቁ፣ በዙፋኑ ላይ ከተቀመጠው ፊት ከበጉም ቁጣ ሰውሩን። ምክንያቱም ታላቁ የቁጣቸው ቀን መጥቶአል፣ ማን መቆም ይችላል አሏቸው።